Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። የዛሬው ፕሮግራማችንን እናስተዋውቃችሁ።
በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው የጥቅምት ወር ጀምሮ የህትመት ስርጭቱን እንዲያቆም መገደዱን አስታወቀ።
አስቸኳይ ጊዜ አዋጅ መሰረት እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም ያሳተመም ያሰራጭም በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለዋሉን።
የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማ የጋቢና እንግዳችን ትሆናለች።
የማንዴላ ዋሽንግተን መርሃ ግብር ለወጣት አፍሪካውያን የመሪነት መርሃ ግብር ነው። እንግዲህ በዚህ የሚሳተፉ አፍሪካውያን ወጣቶች ሀሳባቸውን ገልጸው በፕሮግራሙ ውስጥ ለመግባት በማመልከት ላይ ናቸው።
ዋሽንግተንም ካሉ ስራ ባልደረቦቻችን ጋር ተነጋግረን ነበር። ሁሉም 49 ሰሃራ በታች ላሉ አፍሪካ ሀገራት ያለ እድል ስለሆነ ይሄ መዝጊያ ቀኑ ሊራዘም አልቻለም።
ይህ የማመልከቻ ቀን በነገው ጊዜ ገደብ ያበቃል። አዲስ አበባ የሚገኘው የአሜሪካ ኤምባሲ በህዝብ ግንኙነት ክፍል ውስጥ የባህልና የትምህርት ጉዳዮች ረዳት አስተባባሪ የሆነችው ኢየሩሳሌም ማንደፍሮን ስለ ማንዴላ ዋሽንግተን መርሃ ግብር የምትለናለች።
የአስር አመት የአስራ አንድ አመት ህጻናቶች አሉ እዚህ ቦታ ላይ ሳራን ተሻግሮ ባህርን ተሻግሮ። በነገራችን ላይ ባህር ላይ በጣም ሰው እየሞተ ነው።
ካሌ የምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ የሚገኘውና ደ ጃንግል ወይም ጫካው ተብሎ የሚጠራው የስደተኞች መጠለያ መንደር እየፈረሰ ነው። አብዲ በዚህ መንደር ይኖር ነበር።
ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው የጥቅምት ወር ጀምሮ የህትመት ስርጭቱን እንዲያቆም መገደዱን አስታወቀ። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማተሚያ ቤቶች ላይ የፈጠረው ፍራቻና ስጋት ለአሳታሚዎች ራስ ምታት እየሆነባቸው እንደሆነ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ወይዘሮ ጸዳለ ለማ ለቪኦኤ ገልጸዋል። በአዲስ አበባ የሚታተሙ የሀገሪቱ አብይ ጋዜጦች ህትመታቸውን የቀጠሉ ሲሆን የኢትዮጵያ መንግስት ለሶስት የቴሌቪዥን ጣቢያዎችና ለሶስት ኤፍኤም ጣቢያዎች ፈቃድ ሰጥቷል። አድማጮች፣ የዚህን ዘገባ ዝርዝር ከዜናው በኋላ በሚኖረው ጊዜ ይዘን እንመለሳለን። ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከሚገኘውና ደ ጃንግል ወይም ጫካው ተብሎ በሚጠራው የስደተኞች መጠለያ መንደር ውስጥ እስከ 10,000 የሚደርሱ ስደተኞች እንደነበሩ ከእነዚህም ውስጥ ወደ 2,000 የሚጠጉት ከ18 ዓመት በታች መሆናቸውን የተባበሩት መንግስታት የስደተኞች ኮሚሽን የስደተኞች ዝውውር ታዛቢ ገለጹ። ይህ የስደተኞች መንደር መፍረሱን ተከትሎም በመንደሩ የነበሩትን ስደተኞች በሙሉ የማዘዋወር ስራ እየተሰራ መሆኑ ታውቋል። ሌሎቹን ስደተኞች በ92 አውቶቡሶች ወደ 480 የሚጠጉ የፈረንሳይ ስደተኛ ጣቢያዎች እያዛወሩ መሆናቸውም ተገልጿል። አድማጮች፣ የዚህንም ዘገባ ዝርዝር እንመለስበታለን። ወደ ዓለም አቀፍ ዘገባ ስንሻገር አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት ደቡብ ሱዳን ውስጥ ባለፈው ሐምሌ ወር ላይ ግጭት በተካሄደበት ወቅት የመንግስት ወታደሮች ሆን ብለው ሲቪሎችን ገድለዋል፣ የወሲብ ጥቃት ፈጽመዋል፣ በአካባቢው የነበሩ የተባበሩት መንግስታት ድርጅት የሰላም ጥበቃ ኃይሎች የወሰዱት እርምጃም እንደሌለ አምነስቲ ጨምሮ ገልጿል። በፕሬዚዳንት ሳልቫኪር ወታደሮችና ተቀዳሚ ምክትል ፕሬዚዳንት በነበሩት ሪያክ ማቻር ደጋፊ ኃይሎች መካከል የአምስት ቀናት ውጊያ በተካሄደበት ወቅት ቢያንስ 270 ሰዎች ተገድለዋል። ጽንፈኛ አማጽያን በሰሜን ምስራቅ በኩል ከሶማሊያ ጋር በሚያዋስነው የኬንያ ድንበር ላይ ሙስሊም ያልሆኑ ኬንያውያንን ኢላማ በማድረግ ዛሬ 12 ሰዎችን ገድለዋል ይላሉ የሀገሪቱ ባለስልጣናት። በመጨረሻም በዩናይትድ ስቴትስ ለፕሬዚዳንትነት የሚወዳደሩት ሂላሪ ክሊንተን እና ዶናልድ ትራምፕ ዛሬ የምርጫ ዘመቻዎቻቸውን በፍሎሪዳ ክፍለ ግዛት ላይ አተኩረዋል። ፍሎሪዳ ከሁለት ሳምንታት በኋላ በሚካሄደው ጠቅላላ ምርጫ አብይ ሚና ይኖራታል ተብሎ ይታመናል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በኢትዮጵያ የሚታተመው አዲስ ስታንዳርድ መጽሔት ከያዝነው የጥቅምት ወር ጀምሮ የህትመት ስርጭቱን እንዲያቆም መገደዱን አስታወቀ። በኢትዮጵያ የተላለፈው የአስቸኳይ ጊዜ አዋጅ በማረሚያ ቤቶች ላይ የፈጠረው ፍራቻና ስጋት ለአሳታሚዎች ራስ ምታት እየሆነባቸው እንደሆነ የአዲስ ስታንዳርድ መጽሔት ዋና አዘጋጅ ጸዳለ ለማ ለቪኦኤ ገልጻለች። በአዲስ አበባ የሚታተሙ የሀገሪቱ አብይ ጋዜጦች ህትመታቸውን የቀጠሉ ሲሆን የኢትዮጵያ መንግስት ለሶስት የቴሌቪዥን ጣቢያዎችና ለሶስት ኤፍኤም ጣቢያዎች ፈቃድ ሰጥቷል። ማምሻውን የአዲስ ስታንዳርድ ጋዜጣ ዋና አዘጋጅ ጸዳለ ለማን ሄኖክ ሰማዝጌር አነጋግሯታል።
ውሳኔያችን እንግዲህ ኢትዮጵያ ሰሞኑን ካወጀችው የአስቸኳይ ጊዜ አዋጅ ጋር በተያያዘ መጽሔታችን ፕሪንት ኤዲሽኑ ብለን የምንለው በየወሩ ሲወጣ የነበረው ላለፉት 6 ዓመታት በየወሩ ሲወጣ የነበረው የፕሪንት ኤዲሽን አሳትመን ለገበያው መዋል አልቻልንም። ይህም የተፈጠረበት ምክንያት ማተሚያ ቤቶች ማተም አንችልም በአዲሱ የአስቸኳይ ጊዜ አዋጅ መሰረት እዛ ላይ ከወጡት ህትመትን የሚመለከቱ ነጥቦች ያተመም ያሳተመም ያሰራጭም በእጁ ይዞ የተገኘም ብሎ የሚጠቅሳቸው አንዳንድ አከራካሪ የሆኑ ነጥቦች ስላሉ ማተሚያ ቤቶቹ ሊወስዱት ያልፈለጉት ኃላፊነት ሆነና ፖለቲካ ላይ የሚያተኩር መጽሔት አትመን መስጠት ይከብደናል ብለዋሉን። ብዙ ተነጋገርን። ላለፉት 3 ሳምንታትም እንደዚሁ በግግር ላይ ነበር ያለ ነው። ምንም እንኳን መጽሔታችን ከስቴት ኦፍ ኢመርጀንሲው ከመታወጁ በፊት ማተሚያ ቤት ገብቶ የነበረ ቢሆንና በዛ ሰዓት ወደ 90% ታትሞ የደረሰ ቢሆንም እንኳን ሊሰጡን ፈቃደኛ አልሆኑም። ሪስኩን ከማስወገድ አንጻር ከጠበቆቻችንም ጋራ ተነጋግረናል። ጠበቆቻችንም የመከሩን ይህንን ነው፣ ብንሰጣችሁም እንኳን አናሰራጨውም ብትሉንም እንኳን እምነቱ ስለሌለ ራሳችንን ከችግር ለማስወጣት ብለን በሚል ሊሰጡን አልቻሉም። መጽሔት ብዙ ፑሽ አደረግን፣ ለማስረዳት ሞከርን። መጨረሻ ላይ የነገሩን ነገር ምንድን ነው? ከኮማንድ ፖስቱ ደብዳቤ አምጡ አጽፉና የእኛን ሴፍቲ ሊያረጋግጥ የሚችል ደብዳቤ ከኮማንድ ፖስቱ አጽፋችሁ አምጡ አሉ። ይሄን ደግሞ በተለያዩ ምክንያቶች ልናደርገውም ፈቃደኛ አልሆንም እኛ። አንደኛ
ኮማንድ ፖስቱ ማለት እንግዲህ የእዝ ማዕከል የሆነና በአስቸኳይ ጊዜ አዋጁ የተለያዩ የመንግስቱን አካላት በማስፈጸም በጠቅላይ ሚኒስትሩና በሚኒስትሮች መስሪያ ቤት እያታዘዘ በቀጥታ እንግዲህ ይሄ ወታደራዊና የደህንነት ኃይል ነው ይሄ
ኃይል ነው። እኛ ቢሆንም እንኳን ያንን አሰራር እነሱ ቢዘረጉትም እንኳን ፈቃደኛ ቢሆንም እንኳን እንደዚህ የመስራት እኛ በጋዜጠኝነት መርህ መሰረት ይህን ማድረግ ፈቃደኞች አይደለን።
በዚሁ ልታወጡት የነበረው መጽሔት አብይ ርዕሳችሁ ምን ነበር? ልትወያዩበት ያሰባችሁ
አብይ ርዕስ በኢሬቻ ላይ ነበር የተፈጠረው እንትን ለሞቱት መታሰቢያ ነው። እንደውም ስፔሻል ኤዲሽን ዴዲኬት ያደረግ ነው መታሰቢያነቱ በኢሬቻ ላይ ለሞቱት ኢትዮጵያውያን ሆኖ ውስጡ ኮንተንቱ ውስጡ ስለ ኢሬቻ ምንነት እዛም ጋዜጠኞች ስለነበሩን በወቅቱ የተፈጠረውን ነገር ከፍርስታንድ አካውንት ከእኛም ጋዜጠኞች ከሌሎችም ጽሁፎችን እንደውም የተፈጠረውን ውዥንብር ሁሉ ክሊር የሚያደርጉ ብዙ አርቲክሎች አሉ እዛ ውስጥ ከእኛ ራሳችን ከጋዜጠኛቻችን ጋር ራሱ የመጡ እኛ ያመንባቸው ፈርስት አንድ አካውንቶች ውስጡ ነበሩ። ስለ ኢሬቻ ምንነት፣ ስለ ባህላዊ፣ ስለ ፖለቲካል ራሚፊኬሽኑ ከአሁን በኋላ የሚገልጹ የተለያዩ አርቲክሎችን ውስጡ አካተናል። ዴዲኬት ደግሞ ያደረግነው ለሞቱት ሰዎች ነው። ይሄ ነበረ ስፔሻል ኤዲሽን አድርገን ያወጣ ነው ማለት ነው። እና ምንም የተለየ ነገር ከዚህ በፊት ስንሰራ ከነበረው የተለየ ነገር፣ እንደውም ኢን ኮንትራስት ስትመለከተው ከሱ የባሱ ብዙ ክሪቲካል ነገሮች በማዕከላዊ ላይ ወይም በፕሮቴስቱ ላይ ብዙ ሌሎች አይኮኒክ የሆኑ ከቨር ስቶሪዎችን መጽሔቱን ከቨሩን ስትመለከተው ብዙ አይኮኒክ የሆኑ ከቨሮችን ከዚህ በፊት አሳትመናል ያለምንም ችግር ማለት ነው። እና ይሄ ከያዝነው ኮንተንት ጋር የሚገናኝ ነገር አይደለም። ከተፈጠረው የስቴት ኦፍ ኢመርጀንሲ ዲክለሬሽን ጋር የተገናኘ ነው። እኛ እንደውም አናውንስ አድርገናል መጽሔቱ በሚቀጥለው ሳምንት በስኬጁላችን መሰረት ይወጣል ብለን በትዊተርም በፌስቡክም ቀድመን እንደምናደርገው አናውንስ አድርገነዋል፣ የመጽሔቱን መውጣት ማለት ነው። 90% ኦፍ ኢትስ ፐብሊኬሽን ኦልሬዲ ተጠናቋል። እኛ ለመውሰድ ሁለት ቀን ሲቀረን ነው ህትመቱን ለመውሰድ ሁለት ቀን ሲቀረን ስቴት ኦፍ ኢመርጀንሲ ወጣ። ማተሚያ ቤቱ ያንን እንትን ብለው ነው እዛ ውሳኔ ላይ የደረሱት ማለት ነው። እና ያም ብቻ በዚህ ፓርቲኩላር ኢሹ ላይም ብቻ ሳይሆን እኛ ፖለቲካ ላይ የምንጽፍ ነን፣ የፋሽን መጽሔት አይደለንም፣ ወይም ደግሞ የሌላ የፕሮ ገቨርንመንት መጽሔትም አይደለንም። ፖለቲካ ላይ ነው የምንሰራው። እነሱ ከአሁን በኋላ ጋራንቲ ሊሰጡን አልቻሉም ማተም እንደሚችሉ። ከአሁን በኋላ የምንሰራቸው ብዙ ነገሮች አሉ፣ ምንም ጋራንቲ ማግኘት አልቻልንም። በአዟሪዎችም ዘንድ ተመሳሳይ ፈተና ነው የገጠመው። እና ይዘን መገኘቱ ለእኛም ጥሩ አይደለም አሉ። አዟሪዎቻችንም ራሳቸው ሴፍቲ ሊሰማቸው አልቻሉ፣ ማስገደድ አንችልም።
ከዛ በተጨማሪ እንግዲህ መጽሔቶችና ጋዜጦች የመገናኛ ብዙሀን ገበያቸው ከማስታወቂያ ነው። የማስታወቂያውስ ሁኔታ ከዚህ በፊት በልምድ የሚታወቁ ሌሎች ጋዜጦች፣ መንግስቱ ከቢዝነሶችም ጋር ያለው ግንኙነት፣ ቢዝነሶችም ከመንግስት ጋር መስራት ስለሚፈልጉ ማስታወቂያ የመቁረጥ ነገር ይታያል። እና እናንተ ጋር እንዴት ነበር?
ይህ አሰራር ብዙ አፌክት አድርጎናል። ከደረሱብን ኢንዳይሬክት ተጽዕኖዎች ባለፉት 6 ዓመታት አንዱና ስትረስፉል የሆነብን ለኛ በማስታወቂያ ምንገባቸው ድሮፕ ያደርጉብናል። ከዚህ በፊት ይሄ ነገር ተፈጥሯል።
አሁን ወደ ድረገጽ addisstandard.com በድረገጽ የምታሳልፉት ይሆናል እንግዲህ የምትሰሯቸውን ስራዎች በመልቲሚዲያ እንግዲህ የአድቨርታይዚንግ ገበያ አለና የምትሰሩት ስራ ደግሞ ያው ዜና ዘገባ፣ በተለይ ደግሞ ጠለቅ ያሉ ዘገባዎችን ነው የሚያቀርቡትና ይሄ ደግሞ ጊዜና ገንዘብ የሚፈልግ የሰው ኃይል የሚፈልግ ስለሆነ የገንዘብ ሁኔታችሁ የገንዘብ ይዞታችሁ እንዴት ነው የሚሆነው?
እሱ እንግዲህ ዳይሬክትሊ አፌክት የሚሆንብን ትልቁ ነገር እሱ ነው። በአሁኑ ሰዓት እንደምታየው በኢትዮጵያም የሚዲያ ህግ ሚዲያ ሰፖርት ማግኘት የለበትም የሚል ሚዲያ ህጉ አለ። እስካሁንም አክብረን የኖር ነው ነው። ስለዚህ አሁን ሰሞኑን እየተነጋገርን ያለ ነው የዲጂታል ማስታወቂያዎችን ከጉግል እና ከፌስቡክ የዲጂታል ማስታወቂያዎችን እንዴት አድርገን ማክሲማይዝ ማድረግ አለብን፣ አዘ ኦልተርኔቲቭ ሶርስ ኦፍ ሬቨኒው እንዴት አድርገን ነው ከዛ ጀነሬት ማድረግ ያለብን የሚለውን ነገር በቀጣይ እየተነጋገርንበት ያለው ስትራቴጂ ነው እሱ።
በጣም ነው የማመሰግነው ጸዳለ ለማ፣ የአዲስ ስታንዳርድ መጽሔት ዋና አዘጋጅ፣ ለሰጠሽን ማብራሪያ እናመሰግናለን።
አመሰግናለሁ ሄኖክ።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama 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 Johnny na Gabina VOA. With Henok Fente and Mr. Ward Aragao.
የማንዴላ ዋሽንግተን የመሪነት መርሃ ግብር ተሳታፊዎችን በዚህ ባለፈው የክረምት ወቅት ስናሰማችሁ ቆይተናል። ነገ ነው የዕለቱ የመጨረሻ የማመልከቻ የ2017 የቀጣዩ ዓመት ተሳታፊዎች የማመልከቻ ጊዜው ነገ ስለሆነ መስታወት አረጋ ወደ ዩናይትድ ስቴትስ ኤምባሲ አዲስ አበባ ወደሚገኘው ደውላ መረጃ ሰብስባለች።
የማንዴላ ዋሽንግተን በማህበረሰብ መሪነት በንግድና ስራ ፈጠራ እንዲሁም በመንግስትና ህዝብ አስተዳደር ላይ የሚሰሩትን ወጣት አፍሪካውያንን ለማበረታታትና እርስ በርስ እንዲማማሩ ለማድረግ በዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እቅድ እንደ አውሮፓውያን አቆጣጠር በ2014 ዓ.ም ተጀምሯል። በዚህ የልምድ ልውውጥ በርካታ ወጣት አፍሪካውያን ወደ ዩናይትድ ስቴትስ በመምጣት በተለያዩ ግዛቶች ባሉ ከፍተኛ የትምህርት ተቋማት ሀሳባቸውንና እቅዳቸውን ያጎለ ሊያጎለብት የሚችል ልምድ በተሰጣቸው አጭር ጊዜ ውስጥ ይቀስማሉ። ሐሳባቸውንም ይገልጻሉ። ከሌሎች የአፍሪካ ወጣቶች ጋር ልምዳቸውንም ይለዋወጣሉ። የሚቀጥለው አመት ማለትም እንደ አውሮፓውያን አቆጣጠር በ2017 በኢትዮጵያ አቆጣጠር በ2010 ማለት ነው ለመሳተፍ ለሚፈልጉ ወጣት አመልካቾች ቀነ ገደብ ነገ ያበቃል። አዲስ አበባ በሚገኘው የአሜሪካ ኤምባሲ በህዝብ ግንኙነት ክፍል ውስጥ የባህልና የትምህርት ጉዳዮች ረዳት አስተባባሪ የሆነችው ኢየሩሳሌም ማንደፍሮ ስለ ፕሮግራሙ ገልጻልኛለች።
ማንዴላ ዋሽንግተን ፌሎሺፕ የፕሬዝዳንት ባራክ ኦባማ የፈጠሩት ማለት ይቻላል ፕሮግራም ነው። ለወጣት አፍሪካውያን መሪዎች የተዘጋጀ ፕሮግራም የስድስት ሳምንት የሊደርሺፕ ስልጠና ፕሮግራም ነው። በሶስት ዘርፎች ነው። በንግድ እና ንግድ ነክ ነገሮች ወይም የፈጠራ ቢዝነስ እና ኢንተርፕረነርሺፕ የምንለው ዘርፍ አለ። ሁለተኛው ከሲቪክ ማህበራት ጋር የተያያዘ ስራ ለሚሰሩ ወይም ሲቪክ ሊደርሺፕ የምንለው ነን ገቨርንመንታል ወይም ይሄ ከኤንጂኦዎች ጋር የተያያዘ ስራ ለሚሰሩ ወጣቶች እሱ ነው። ሶስተኛው በየትኛውም አይነት ደረጃ መንግስት መስሪያ ቤት ውስጥ የሚሰሩ ወይም ፐብሊክ ማኔጅመንት ብለን የምንለው ሶስተኛው ዘርፍ ነው እና በእነኚህ ሶስት ዘርፎች እድሜያቸው ከ25 ዓመት እስከ 35 ዓመት የሆኑ ወጣቶች ማመልከት የሚችሉበት የስድስት ሳምንት የሊደርሺፕ ስልጠና ፕሮግራም ነው። ምንድን ነው? በዚህ ፕሮግራም በ2014 ከኢትዮጵያ ያው በፈረንጆች አቆጣጠር በ2014 ከኢትዮጵያ 12 ወጣቶች ነበረ በዚህ ፕሮግራም የተካፈሉት። ከዛ 2015 ላይ ብዙ 12 ወጣቶች ተካፍለው ተመልሰዋል። በኋላ 2016 ላይ 51 ወጣቶች ናቸው በዚህ ፕሮግራም ተካፍለው የመጡት። ዘንድሮም 50 ወጣቶች ነው የሚካፈሉት። ያለን ኮታ 50 ነው ለኢትዮጵያ የተሰጠው ኮታ። ስለዚህ በዛ መሰረት ያለውን ነገር ለማስተዋወቅ እየሞከርን ነው። ኢትዮጵያ ውስጥ በሙሉ የተለያዩ ቦታዎች ሁሉ እየሄድን ፕሮግራሙን ለማስተዋወቅ እየሞከርን ነው።
እንግዲህ በየት አካባቢ ሄዳችሁ አስተዋውቃችኋል? ምክንያቱም ወደ ገጠር አካባቢ ያሉ ልጆች የሚሰሙበት መንገድ ምንድን ነው እናንተ የተጠቀማችሁት?
ሁል ጊዜም እንደምናደርገው እስከ ዛሬም እንደሱ ነው የምናደርገው። ምክንያቱም ፕሮግራሙን ያው ፕሮግራሙ ለሁሉም ወጣቶች በኩል እንዲዳረስ ነው የምንፈልገው እና የፕሮግራሙም አንዱ እንደ ሪኳየርመንት የተቀመጠው ዳይቨርሲቲውን መጠበቅ አለበት፣ የአንድ ከተማ ላይ ብቻ ያሉ ወጣቶች የሚያገኙት እድል መሆን የለበትም በሚል ከመጀመሪያውም ጀምሮ በጣም ብዙ ቦታዎች እየሄድን ፕሮግራሙን እናስተዋውቃለን እና በአካል እየሄድን ከዚህ ቀደምም በፕሮግራሙ የተካፈሉ ወጣቶች ልምዳቸውን ሼር እያደረጉ ምን አገኘን የሚለውን ነገር የሚያካፍሉበት ለምሳሌ መቀሌ ላይ ነበረን ፕሮግራም፣ ጅማ ላይ ነበረን፣ ደቡብ ክልልም እንደዚሁ ሄደናል እና ከአርባ ምንጭ ጀምሮ አዋሳ ድረስ ሴሽኖች ነበሩ። ከዛ ውጭ ደግሞ በሙሉ ክልሎችም ሁሉም ጋር እንዲሰማ ያሉትን መድረስ የሚችሉትን የሬዲዮ ጣቢያዎች በሙሉ ተጠቅመን ፕሮግራሙን ስናስተዋውቅ ነው የቆየ ነው።
ያመለከቱት ልጆች ምን ያህል ናቸው እንደው መረጃው ካለሽ?
ምናልባት እሱን አሁን በትክክል ለማወቅ ምናልባት እንትኑ መዝጊያውን ቀን መጠበቅ ይኖርብናል። እስከ ዛሬ ግን የነበረው ለምሳሌ 2014 ላይ ወደ 1000 በላይ አፕሊኬሽኖች ነበሩ የተቀበልነው አመልካቾች። 2015ም ላይ እንደዚሁ ወደ 1900 ገደማ አፕሊኬሽኖችን ተቀብለናል። አምና ደግሞ በጣም እንደዚሁ በጣም ትልቅ ስራ ነበር የሰራነው ፕሮግራሙን በማስተዋወቅ ደረጃ እና ለ3000 የሚጠጋ አፕሊኬሽን ተቀብለን ነበር። ዘንድሮ ግን ትንሽ አሁን የኢንተርኔቱ ሁኔታ ትንሽ አስቸጋሪ ነገር ፈጥሯል። ሶ እርግጠኛ አይደለንም ምን ያህል ሊሆን እንደሚችል እና ብዙ ጊዜ ደግሞ አንዳንድ ሰው የመዝጊያ ቀኑን ጠብቆ ስለሚያመለክት አሁን ላይ ያለው ቁጥር ምናልባት ትክክለኛ ቁጥሩን ላይናገር ይችላል።
በኢንተርኔት ችግር ምክንያት ብዙ ወጣቶች ላያመለክቱ ይችላሉ። በየአካባቢ ያሉት በፖስታ ቤት መላክ ይቻላል ወይ? እንደገና ደግሞ እንደዚህ ችግር ሲያጋጥም፣ አገር አቀፍ የሆነ የኢንተርኔት ችግር ሲያጋጥም እናንተስ ቀኑን ወደፊት ትንሽ የማራዘም ሀሳብ አላችሁ ወይ?
ያው የኢንተርኔት ችግሩ እንዳለ ነው። እንግዲህ ምንድን ነው ያው ማራዘም አንችልም፣ ምክንያቱም ይሄንን ነገር ዋሽንግተንም ካሉ የስራ ባልደረቦቻችን ጋር ተነጋግረን ነበር ያለውን ሁኔታ ማድረግ እንችላለን የሚለውን። ግን የኢትዮጵያ ውስጥ ብቻ ላይ የሚደረግ ፕሮግራም ስላልሆነ ለሁሉም 49 ከሰሃራ በታች ላሉ አፍሪካ ሀገራት ያለ እድል ስለሆነ ይሄ መዝጊያ ቀኑ ሊራዘም አልቻለም። ሌላው ደግሞ ይሄ ያው ኦንላይን ነው ራሱ አፕሊኬሽኑ፣ ሲስተሙ ኦንላይን ነው አፕላይ የሚደረገው እና ያሊ ዶት ስቴትስ ዶት ጂኦቪ በኩል ኦንላይን ነው አፕላይ የሚያደርጉ ሰዎች ቀጥታ አፕላይ የሚያደርጉትና በዛ የተነሳ የፔፐር አፕሊኬሽኖች ወረቀት አፕሊኬሽኖችን እንደዚሁ መቀበል አልቻልንም። ስለዚህ ለሚያምል አመልካቾች የምንመክረው ነገር ሰሞኑንም ስናደርግ የነበረው ነገር ደጋግሞ ምናልባት በተለያየ ሰዓት መሞከር ኔትወርክ የተሻለ ሊሆን ስለሚችል በተለያየ ሰዓታት ደጋግሞ መሞከር የሚለውን ነው እየነገርን ያለ ነው። ኦክቶበር 26 ሮብለት ነው የአፕሊኬሽኑ መጨረሻ ቀን። በማመልከት ላይ ያሉ ሰዎች ካሉ እስከ መጨረሻው ቀን ባይጠብቁ ላለው በጣም በጣም ትልቅ ፕሮግራም ነው። ሄደው የመጡ ፌሎዎች እንደሚነግሩን እጅግ በጣም ትልቅ እድል ነው።
ምንድን ነው የተጠቀሙት? ለእናንተ ከእናንተ ጋር ግንኙነት አላችሁ?
አዎ፣ ያው ከተመለሱ በኋላ ከእኛም ጋር ያላቸው ነገር ያው እንደቀጠለ ነው የሚሆነው። የተለያዩ መድረኮች ላይ ያገኙትን ነገር ያገኙትን ልምድ እንዲያካፍሉ እኛም ፕሮግራሞችን እናመቻቻለን። ይሄን አገኘን ይሄን ተጠቀምን የሚሉትን ነገር እንዲያካፍሉ መድረኮችን እናመቻቻለን እና እነሱን ከሚመስሉ ወጣቶች አንድ አይነት ችግሮች አንድ አይነት የተለያዩ ሐሳቦችን ሼር ከሚያደርጉ ወጣቶች ጋር የሚፈጥሩት ኔትወርክ በጣም በጣም ትልቁ ነገር አድርገው የሚያነሱት እሱን ነው። በብዛት እዛ አሜሪካን ሀገር ካሉ ኮንታክቶች ጋር ብቻም ሳይሆን እዚህ አፍሪካ ውስጥ ለአፍሪካውያን ችግሮች ለአፍሪካውያን ሆነ መፍትሄ እርስ በርስ ሼር የሚያደርጉበት ትልቁ እድል ይሄ ኔትወርክ መፍጠሩ ነው። እርስ በርስ ብዙ ሰው ቢጠቀም ደስ ይለናል፣ ብዙ ሰው ጋር መልእክቱ ቢደርስ ደስ ይለናል። እና ትልቁ ነገር ደግሞ ሄዶ ፕሮግራሙ መካፈሉ ብቻ ሳይሆን ተመልሶ መጥተው የሚሰሩት ነገር ነው፣ የሚጨምርላቸው ነገር ነው። እና ያ አብዛኛው ሰው ጋር ቢደርስ በጣም በጣም ደስ ይለናል። እና በጣም እናመሰግናለን እናንተን ስለደወላችሁልን።
እኛም በጣም ነው እናመሰግነው።
እንግዲህ ያመልክቱ መልካም እድል እንመኝላችኋለን። አሁን ደግሞ ሙዚቃ ልጋብዘን። የጋቢና ዲጄ ፋቱ
ጌታቸው ካሳን ነው የምንጋብዛቸው።
ትዝ ባለኝ
ጊዜ
ትንሽ ስታዜመው ነበር
ብዬ ሳስብ ትተርካለች ጀምበር
አጠፋበት።
ወደ ሙዚቃ ምለፍ
የምትከታተሉት ጋቢና ቪኦኤ ነው ከአሜሪካ ድምፅ ሬዲዮ። አሁን ወደ ፈረንሳይ ይሆናል የምናመራው። ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከሚገኘውና ጃንግል ወይም ጫካው ተብሎ በሚጠራው የስደተኞች መጠለያ መንደር ውስጥ እስከ 10,000 የሚደርሱ ስደተኞችና ፍልሰተኞች እንደነበሩ ከነዚህም ውስጥ ወደ 2,000 የሚጠጉት ከ18 ዓመት በታች መሆናቸውን የተባበሩት መንግስታት የስደተኞች ኮሚሽን የስደተኞች ዝውውር ታዛቢ ገለጹ። ይህ የስደተኞች መንደር መፍረሱን ተከትሎ በመንደሩ የነበሩትን ስደተኞች በሙሉ የማዛወር ሥራ እየተሠራ መሆኑም ታውቋል። በአሁኑ ሰዓት ወደ ሌላ ቦታ እየተወሰዱ ከሚገኙት መካከልም ጽዮን ግርማ የተወሰኑትን አነጋግራ ተከታዩን ይዛለች።
የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አጥኒና በተለይ በዚች የፈረንሳይ ሰሜናዊ ወደብ አቅራቢያ
ካሌ በተባለች ቦታ የሚገኘው ጫካው የተባለው የስደተኞች መንደር የስደተኞች ምዝገባና መልሶ ማስፈር ሂደት ታዛቢ የሆኑት አቶ ካሊድ አብዱ ለአሜሪካ ድምጽ በሰጡት ቃለ ምልልስ በዚህ የስደተኞች መንደር ወደ 10,000 የሚጠጉ ስደተኞች ይገኛሉ። ከነዚህ ውስጥ 20% የሚሆኑት ኢትዮጵያውያንና ኤርትራውያን ናቸው። 45% የሚሆኑት ደግሞ ሱዳናውያን ናቸው። 35% የሚሆኑት የአፍጋኒስታን ስደተኞች ሲሆኑ 10% የሚሆኑት ደግሞ ከሌሎች ሀገር የመጡ ስደተኞች ናቸው። ከነዚህ ውስጥ ከ1500 እስከ 2000 የሚሆኑት እድሜያቸው ከ18 ዓመት በታች እንደሆነ አቶ ካሊድ ይናገራሉ። ከነዚህ ውስጥ እንግሊዝ ሀገር ቤተሰብ ያላቸውን ወደዛ ለማሸጋገር ጥረት እንደሚደረግ ገልጸው እስካሁን 200 የሚሆኑት መላካቸውን ተናግረዋል። ወጣት አብዲ ይባላል። ከኢትዮጵያ ከምዕራብ ኦሮሚያ አካባቢ ተሰዶ ፈረንሳይ ከገባ 2 ዓመት እንዳስቆጠረ ይገልጻል። በዚህ የስደተኛ መንደር ኢትዮጵያውያን ስደተኞች መስፈር ከጀመሩ የቆዩ ቢሆኑም በተለይ በኦሮሚያ ከተቀሰቀሰው ተቃውሞ ጋር በተያያዘ እንደተበራከቱ ይገልጻል።
ያው በተቃውሞ የመጡ ልጆች በጣም ህጻናቶች፣ የ11 ዓመት ህጻናቶች አሉ እዚህ ቦታ ላይ ሳራን ተሻግሮ ባህርን ተሻግሮ። በነገራችን ላይ ባህር ላይ በጣም ሰው እየሞተ ነው። በጣም የምታየው በየጊዜው የሚገኘው ሬሳ በየወሩ 500 ሰው ሞተ፣ 600 ሰው ሞተ እንደዚህ የሆነ ምናምን ነገር ይባላል። ሳራ ላይ እንደዚህ ሰው ይሞታል። ተርፎ ደግሞ እዚህ ጋር የሚደርሰው ኢቭን እንደ ማንኛውም ሰው ማግኘት ያለበትን እድል ሳይሆን እንደዚህ ከችግር ወደ ችግር ያልፋል ማለት ነው እና በጣም ያሳዝናል።
አብዲ ስደተኞቹ በፍጥነት ጉዳያቸው ማለቅ ያልቻለው በዋነኛነት በአስተርጓሚ ችግር እንደሆነ ይናገራል። በእድሜ ከፍ ያሉትና የተሻለ መግባባት የሚችሉት መንደሩ መፍረስ ሲጀምር ከ18 ዓመት በታች የሆኑትን እንደረዷቸውም ይገልጻል።
ለዛ እዛ ጋር ማድረግ ስለማይቻል የኛ ልጆች ምንም ማድረግ ስለማንችል አስተርጓሚ መጣ አልመጣ ያው ልጆቹን ማስገባት አለብን ብለን እንደምንም ተጋፈን እንደምንም ልጆቹን አስገባናቸው። ያው አንድሬጅ የተባሉትን ለምን ትልቆቹ ከዛ
የት ያስገባችኋቸው?
አንድሬጆች መጠለያ ነገር ዛሬ ተዘጋጅቷል። እዛ ውስጥ እንዲገቡ አደረግናቸው ማለት ነው። እዛ ውስጥ መግባታቸው ግን ምንም ዋጋ የለውም። የሆነ የሚተረጉምላቸው በስነ ስርዓት የምንከባከባቸው ሰው ከሌለ ማለት ነው። አሁን ራሱ የሆነ እዛ ውስጥ የገቡት እኛ ስላለን ነው። አሁን እኛ ከዛ ከሄደን በኋላ የሆነ ሰው ካልመጣላቸው የምረዳቸው አካል ከሌለ ሌላኛው ሰው በእነሱ ድር ሲጠቀም ሌላ የእነሱ ፋይል ተቀብሮ ይቀራል ማለት ነው።
የስደተኞች ኮሚሽን ታዛቢው አቶ ካሊድ እንደሚሉት እነዚህ እድሜያቸው ከ18 ዓመት በታች የሆኑትን በሙሉ ወደ እንግሊዝ ለማሸጋገር የፈረንሳይና የእንግሊዝ መንግስት ስምምነት ላይ በመድረሳቸው ሁሉንም ወደ እንግሊዝ እንደሚያሻግሯቸው ገልጸዋል። ሌሎቹን ስደተኞች በተመለከተ ደግሞ በ19 አውቶቡሶች በፈረንሳይ ወደሚገኙ 480 የስደተኛ ጣቢያ ውስጥ እንደሚያሰፍሯቸው ገልጸዋል። አቶ አምሳሉ የተባለ ሌላ ወጣት ስደተኛ በጅማ ዩኒቨርሲቲ አንደኛ ዓመት ተማሪ እንደነበርና ከተቃውሞ ጋር በተያያዘ ታስሮ ሲፈታ ከሀገር እንደወጣ ይናገራል። ከካሌ ወዴት እንደሆነ ወደማያውቀው ቦታ እየተወሰደና አውቶቡስ ውስጥ እንደሆነ ገልጾልኛል።
ከሀገሬ እንደወጣ ያደረገኝ የአውሬነት አሰራር ነው። አሁንም ይሄ የመንግስት አካሄድ ትክክል አይደለም። መታወቂያ ለማውጣት እኮ አባልነት ነው የምትፈርሚ። ዩኒቨርሲቲ ለመግባት አባልነት ነው የምትፈርሚው። ንግድ ፍቃድ ለማውጣት አባልነት ነው የምትፈርሚው። አባል። እውነቴን ነው የምልሽ አንድ ነገር አለ። እነዚህ ነጮች እንኳን የማያውቁን ማለት ነው። ከአንድ ደም ከአንድ እንኳን አካባቢ ተወልደን አድገን እንደዚህ አረመኔነት ሲሰራ እነዚህ እንኳን የማያውቁን ሲተባበሩ ምግብ እንኳን የሚሰጡን በመልካምነታቸው እየሳቁ የሚስሙን እነዚህ እንኳን ነጮች ማለት ነው በምንም የማንገናኝ የእኛ ግን እኛም መስለው አውሬነት ውስጣቸው የሚካሄድ ነው። በጣም መሮኛል። እውነቴን ነው በጣም ማየት ነው ያስጠላኝ። ይሄ የስደተኛ ማየት ነው ያስጠላኝ። ሞት ነው የሚመረጠው።
ሌላ ያሲን የተባለ ስደተኛ አሁን ካሉበት ቦታ በአውቶቡስ ተጭነው እየተወሰዱ እንደሆነ ይናገራል።
እንግዲህ አሁን ያው እንቅስቃሴያችን ወዴት እንደሆነ አናውቅም። በመንግስት እጅ ነው ያለ ነው። ፓሪስ ከጃንግል አንስቶን ወደ ስፔን ድንበር እየወሰዱ ነው ማለት ነው። ትንሽ ባለን ኢንፎርሜሽን ማለት ነው።
የስደተኞች ኮሚሽኑ ታዛቢ አቶ ካሊድ ስደተኞቹን በየጣቢያዎቹ ለማስፈር እንግሊዝ ለፈረንሳይ 50 ሚሊዮን ዩሮ መስጠቷን ገልጸው ሁሉም ስደተኞች ከአካባቢው መነሳት እንዳለባቸው ተናግረዋል። በአካባቢው ላይ በእንቢተኝነት የሚቆይ ስደተኛ ካለ ፈረንሳይ በስደተኞቹ ቁጥር ልክ ብዛት ያላቸው ፖሊሶች ማዘጋጀቷን ገልጸው ምናልባትም በኃይል ሊያነሷቸው እንደሚችሉ ግምታቸውን ተናግረዋል።
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁ እንድታደርሱን እንጋብዛለን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረልን ሞክቢል ያበሮ ነው። የጋቢና ዲጄ ደግሞ ዲጄ ፋት
ማይረሳው።
መልካም ምሽት
መልካም ምሽት።